the voice of America.
በአውሮፓ በኮሮና ቫይረስ ወረርሽኝ ሳቢያ ተዘግተው የሰነበቱ መደብሮች፣ ጸጉር ቤቶችና ሌሎች የንግድ ድርጅቶች እየተከፈቱ ነው። የንግድ ድርጅቶቹ ባለቤቶች ዝግ ሆነው በቆዩበት ያለፉት 2 ወራት ጊዜ ውስጥ ያጡትን ገቢ መልሰው ለመተካት ተጨማሪ ትርፍ ሰዓታት እየሰሩ ነው። የንግድ እንቅስቃሴው በፍጥነት ተመልሶ እንደሚያንሰራራ ተደርጎ የሚታየው መማሟት ግን ፍሬ ማስገኘቱን የሚያምኑት ጥቂቶች ብቻ ናቸው። የአሜሪካ ድምጽ ዘጋቢ ማርቲ ቫንደርዎልፍ ከአምስተርዳም ያጠናቀረችውን ዘገባ ደረጀ ደስታ እንዲህ ያቀርበዋል።
በአውሮፓ አምስተርዳም ከሄግ ወጣ ብላ የምትገኝ አንዲት የጸጉር ቤት ወይም የውበት ሳሎን ባለቤት የሆነው ዊልስ ዎልፍስ ለ14 ዓመታት ሲሰራ ኖሯል። የንግድ እንቅስቃሴዎቹ በይፋ እንደሚከፈቱ በተነገረበት የቀናት ጊዜ ውስጥ 1500 ደንበኞች ወረፋ ማስያዛቸውን ገልጧል። ሰሞኑን መልሶ በተከፈተው ጸጉር ቤት ውስጥ ያሉት እሱና የሥራ ባልደረቦቹ የጠፋባቸውን የሁለት ወራት ጊዜ ለማካካስ ሌት ተቀን እየሰሩ ነው። ስለ አሰራራቸውና ስለሚወስዱትም ጥንቃቄ ዎልፍ ሲናገር እንዲህ ብሏል።
We had to put in screens in between the washing units so we could still wash people or else they will be sitting next to each other and between our stations where we cut and color.
ለጥንቃቄው ሲባል ሰዎች ጎን ለጎን እንዳይሆኑ በማጠቢያዎቹ ክፍሎች ላይ አይተን ማስቀመጥ ነበርብን። በክፍሎቹ መካከለም የመመልከቻ ስክሪን በመግጠማችን የነሱን ሁኔታ ያያየን ሌሎችንም ሰዎች ማጠብ እንችላለን። ስለዚህ አንዳቸው ቀለም ሲቀባ ሌላኛው ይቆረጣል። በደህና ጊዜ ቢሆን እስከ 6 ሰው በአንድ ጊዜ መቀበል እንችል ነበር። አሁን የምንወስደው ግማሾቹን ቢሆን ነው። ምሽቱን ጨምረን በሳምንት 7ቱንም ቀን የምንሰራው ለዚያ ነው።
ዎልቨርስ ለተወሰነ ጊዜም ቢሆን የጸጉር ቤቱ ስራ ቀጠሮ በያዙ ደንበኞች መሞላቱ ደስተኛ ነው። ባለፉት 2 ወራት የደረሰበትን ኪሳራ መልሶ ስለመተካቱ ግን እርግጠኛ አይደለም። እርግጥ ነው መንግስት የሚሸጠው ድጎማ የሰራተኞችን ደሞዝ በመክፈል ረድቶታል። ይህም ሆኖ ግን አሁንም ለክፉ ቀን ብሎ የቆጠባትን ገንዘብ እንደ ኢንሹራንስና ቤት ክራይ ለመሳሰሉ አንዳንድ ቋሚ ወጪዎች ማውጣት ነበረበት። በመላው አውሮፓ ሱቆችና ምግብ ቤቶች ተከፍተዋል ወይም ለመከፈት በዝግጅት ላይ ናቸው። ሬስቶራንቶች አስቀድመው የመመገቢያ ቦታ መያዝ በሚፈልጉ ደንበኞች መዝገባ ተሞልተዋል። ወደ አንዳንዶቹ ሱቆችም ገብተው መሸማመት የሚፈልጉ ደንበኞች ከሱቆች ደጅ ተሰልፈው ተራ ሲጠባበቁ ይታያሉ። ሳይጠጋጉ ርቀትን ጠብቆ መንቀሳቀስን የሚያዘው መመሪያ ግን የንግድ ድርጅቶቹ በሙሉ አቅማቸው እንዲንቀሳቀሱ የሚፈቅድ አይደለም። በአውሮፓ አንድ የኢኮኖሚክ ጥናትና ምርምር ተቋም ሰልጣኝ ተመራማሪ የሆነው ብሩጌል ሲሞን ታግል ፔትራ በኮሮና ቫይረስ ሳቢያ ሰው ሁሉ በየቤቱ ተገድቦ በመቀመጡ የሸማቾች ቁጥር እጅግ በጣም መቀነሱን በመግለጽ እንዲህ ብሏል።
New data just released by the European Central Bank has shown that saving in Europe in the month of March are far beyond the average level of saving.
አዲስ የወጣ ጥናት እንደሚያሳየው በአውሮፓ ማዕከላዊ ባንክ መጋቢት ውስጥ የነበረው የቁጠባ ወይም የተቀማጭ ገንዘብ ሂሳብ በቀደመው ዓመት ከነበረው አማካይ የቁጠባ ሂሳብ ጋር ሲነጻጸር አሃዙ እጅግ የተለየ ነው። ሰዎች ገንዘባቸውን ቆንጥጠው ይዛዋል። ጨርሶ ማልነኩትም ማለት ይቻላል። ምክንያቱም የኮሮና ቫይረስ ወረርሽኝ ሌላ ዙር ተመልሶ መምጣት አለመምጣቱን እርግጠኛ አልሆኑም። በዚያ ላይ የሥራ ዋስትና ያላቸው ስለመሆኑም አልተማመኑም። ስለዚህ ምንም ነገር አልሸመቱም።
አነስተኛና የመካከለኛ የቢዝነስ ድርጅቶች 90% የሆነውን የአውሮፓ ህብረት ንግድ ዘርፍ የያዙ ናቸው። በቁጥራቸው 25 ሚሊዮን ይሆናሉ። 2/3 የሚሆነውን የአውሮፓ ሰራተኛ ኃይል ቀጥረው የሚያስተዳድሩ በመሆናቸው የአውሮፓ ህብረት ኢኮኖሚ የጀርባ አጥንት ናቸው። የዚያኑ ያክል ደግሞ እንደዚህ ያለው ወረርሽኝና አደጋ በመጣ ቁጥር ቀድመው የሚጠቁት እነሱ ናቸው። የተባበሩት አነስተኛና መካከለኛ የንግድ ተቋማት ስር የሚገኘውና SM United በተባለው ድርጅት የተሰራው ጥናት እንደሚያሳየው በአውሮፓ ከሚገኙ የንግድ ድርጅቶች ውስጥ 50% የሚሆነው ገቢያቸውን ያጡት እነዚሁ አነስተኛና መካከለኛ የንግድ ድርጅቶች ናቸው። የኮሮና ቫይረስ በበረታባቸው እንደ ስፔን ባሉ አንዳንድ የአውሮፓ አገሮች ደግሞ ኪሳራው እስከ 80% ይደርሳል። የኤስኤም ዩናይትድ ዋና ጸሐፊ ቬሮኒክ ዊሊያምስ እንደሚሉት የቢዝነስ ድርጅቶቹ በኮሮና ቫይረስ ወቅት ራሳቸውን ለማቆየት ያደረጉት ጥረት የሚደነቅ ነው። ይህም ሆኖ ግን አሁንም ቢሆን እርዳታ ያስፈልጋቸዋል። ዊሊያምስ እንደነን ሲገልጹ እንዲህ ብለዋል።
We've noticed for the national support packages put in place as well as for the
ያስተዋልነው ነገር ቢኖር በብሔራዊ ደረጃ የተደረገው እርዳታም ሆነ በአውሮፓ ህብረት የተወሰደው አስቸኳይ እርዳታ ለንግድ ድርጅቶቹ ተስፋ ባደረጉት መጠን ፈጥኖ የደረሰላቸው አይመስለኝም። አሁንም ቢሆን ግን በሚያስፈልግበት ቦታ ሁሉ ለአስቸኳይ ጊዜ የሚሰጠው እርዳታ ሳይቋረጥ መቀጠል ያለበት መሆኑ ይስማናል።
የአውሮፓ ህብረት በኮቪድ-19 የኮሮና ቫይረስ ወረርሽኝ ሳቢያ የተደቆሰው ኢኮኖሚ መልሶ እንዲያንሰራራ ለማድረግ የሚያስችል መጠነ ሰፊ የሆነ የመልሶ ማቋቋሚያ የገንዘብ ድጋፍ ብድርና ዋስትናዎችን ለመስጠት እስከ 2 ትሪሊዮን ዶላር የሚደርስ ገንዘብ ለማውጣት ይቻል እንደሆነ በህብረቱ አባላት መካከል ብርቱ ክርክር ተይዞ መቆየቱ ይታወሳል። እንደ ፈረንሳይና ጀርመን ያሉት አገሮችም የየራሳቸውን እቅድ ማውጣታቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ከፌርፋክስ ቨርጂኒያ።